Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እዚህ መንግስትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው።
በጀኛል ይሆነኛል የሚለውን አገርን ይመራል።
ምርጫ 2007 ልዩ ዝግጅት ከአሜሪካ ድምፅ ራዲዮ። ቀደም ብሎ የሰማችኋቸው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትውልድ ስፍራቸው አረካ ድምፅ ከሰጡ በኋላ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የሰማችኋቸው በአረካው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተፎካካሪ አርቲስት ደስታ ዲያ ጉጅሬ ከአዲስ ትውልድ ፓርቲ ናቸው።
ጤና ይስጥልን አድማጮቻችን፣ እንደምን ዋላችሁ? አምስታችኋል። በምርጫ 2007 ልዩ ዝግጅታችን አሁንም ወደ ተለያዩ የኢትዮጵያ አካባቢዎች እንወስዳችኋለን። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። አሁን የሰዓቱን የዓለም ዜና።
የዓለም ዜናችንም በምርጫ ዙሪያ ነው የሚያተኩረው። የኢትዮጵያ ገዢ ፓርቲ ያሸንፋል ተብሎ የሚጠበቅበት ብሔራዊ አምስተኛ ዙር ምርጫ ዛሬ ተካሂዶ በአሁኑ ሰዓት የድምፅ መስጫ ጣቢያዎች ተዘግተዋል። ረጅም ሰልፍ የነበረበት የአዲስ አበባ ምርጫ ሰላማዊና የተረጋጋ ሁኔታ የታየበት እንደነበርም ተገልጧል። በዛሬው ምርጫ ገዢው ኢህአደግ ፓርቲ ያሸንፋል የተባለበትን ትንበያ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝም እርግጠኛ መሆናቸውን ተንታኞች ይናገራሉ። ጠቅላይ ሚኒስትሩ በትውልድ ስፍራቸው አረካ ድምፅ ሲሰጡ ያገኛቸው ሪፖርተራችን ሄኖክ ሰማግዜር አነጋግሯቸዋል። ባጭሩ
ክቡር ጠቅላይ ሚኒስትር፣ ኢህአዴግ ፓርቲ በተለይ መንግስትንና የፓርቲውን ገንዘብ መለየት ተስኖታል ይላሉ። የተቃዋሚ ፓርቲዎች የተለያዩ ቀበሌዎች እንደዚሁም ወረዳዎች ውስጥ የፓርቲው መልእክቶች በመንግስት ተቋማት ስር አሉና ይሄ ደግሞ ለእኛ ለውድድር ያመቸን አይደለም ይላሉ የተቃዋሚ ፓርቲዎች። ምን ይላሉ እርስዎ?
በመጀመሪያ ደረጃ የአካውንታንሲ ኮርስ ወስደው በዛ ኮርስ መሰረት መንግስትና ፓርቲ የት ጋ ነው ስራቸውን የሚሰሩት የሚል ቢያዩ ጥሩ ነው። መንግስትም ፓርቲም በህግ መሰረት ኦዲት ይደረጋሉ። ስለዚህ የሁለታቸውም ኢንዲፐንደንት የሆነ የፋይናንሻል ሲስተም ነው ያላቸው። ስለዚህ መንግስትና ፓርቲ ሊቀላቀል የሚችልበት ነገር የለም። በነገራችን ላይ የኢትዮጵያ መንግስት በዓለም ደረጃ በትራንስፓረንሲ ኦፍ ኢትስ ፊስካል የገንዘብ አጠቃቀም የክፍያ ስርዓት በዓለም የታወቀ ነው። ለዚህ ነው እንግሊዞች፣ ሌሎች ሁሉ በቀጥታ ባጀት የሚሰጡት። ለፓርቲ ገንዘብ የምንሰጥ ቢሆን ኖሮ እንግሊዞች ባጀታቸውን ለእኛ አሳልፈው ለመንግስት ፋይናንስ አይሰጡም። ስለዚህ ይሄ የበሬ ወለደ ፈጠራ ነው፣ የተለመደ ፈጠራ ነው። ከዛ ውጪ የመንግስታችን የፋይናንስ አጠቃቀም የባጀት አጸዳደቅ የባጀት የሚተችበት ኦዲት የሚደረግበት ስርዓት በአፍሪካ ቶፕ ይባላል። ስለዚህ ምናልባት እንዲያው መተቸት ካስፈለገ ኢህአዴግን የሚተቹበት በርካታ ሌላ ነገር አለ ማለት እውነት የሆነ ነገር አለ፣ እኛ ጉድለት አለ። በእኛ በትክክለኛው ጉድለት ቢተቹ ኖሮ ህዝቡም ይሰማቸዋል፣ ደግሞ ወደፊት እነሱም እየተጠናከሩ ይሄዳሉ። ግን በሬ የወለደ ትችት ያው እነሱን ያዳክማቸዋል። ቢኮዝ ህዝቡም ስርዓቱም ሌላውም አካል ስለሚያውቅ ይሄ ነው ይሄ የሚያዋጣ ተደርጎ መወሰድ የለበትም። ይልቅ ኢህአዴግን በድክመቱ ቢተቹት ለኢህአዴግም ይጠቅማል፣ ለእነሱም ይጠቅማል፣ ለህዝቡም ይጠቅማል።
በዚያው በአረካ ሌሎች ገዢውን ኢህአዴግ ወይም ጠቅላይ ሚኒስትሩን የሚፎካከሩ ሁለት ተወዳዳሪዎችንም ሄኖክ አነጋግሯል።
አርቲስት ደስታ ዲያ ጉጅሬ ይባላለሁ። ከአዲስ ትውልድ ፓርቲ መወዳደረው ለተወካዮች ምክር ቤት።
ቀኙ ሰበ ይባላለሁ። ሰማያዊ ፓርቲ ለተወካዮች ምክር ቤት።
እንግዲህ የምትወዳደሩት ከሀገሪቱ ጠቅላይ ሚኒስትር ጋር ነው። አሸንፋላችሁ?
እንግዲህ ሰርተናል፣ እናሸንፋለን ብለን ያው እንደ እውነታው ሰርተናል። ስለዚህ ደግሞ የሚወስነው ህዝብ ስለሆነ ስለዚህ በህዝብ ፊት ያለው ስለሆነ እንግዲህ ያው እናሸንፋለን ብለን ነው። ስለዚህ ወሳኙ ህዝብ ነው።
ኦኬ። አዎ፣ ወሳኙ ህዝብ ነው። ለማሸነፍ ብለን ውድድር ውስጥ ገብተናል። ውድድር ውስጥ ያለው ሰው ያው እንደ ኳስ ሜዳ ነው። ከሁለት አንዱ ይጠበቃል። ህዝቡ ለበጀኛል ይሆነኛል የሚለውን አገርን ይመራል፣ መልካም አስተዳደር ፊት ይሰጠኛል የሚለውን ሰው የመምረጥ በህዝብ እጁ ላይ ነው።
ጠቅላይ ሚኒስትሩ አሁን ከጀርባ እየገቡ ነው ያሉት ድምጽ ለመስጠት የእናንተ የተለየ ፖሊሲ ወይ አፈጻጸም
ነው? የተለየ አፈጻጸም የሚባለው እኛ በአሁኑ ሰዓት ኢትዮጵያ ሀገራችን ቴክኖሎጂው እጅግ በጣም ሀይ የሆነ በሚሄድበት ሰዓት ህዝቡም ደግሞ እንደ ቴክኖሎጂው ማደግ ስለሚገባ ያን አማራጭ ይዘን ነው የምንጓዘው።
ሰማያዊ ፓርቲ
አሁን ግሩስ እኛ ያው አዲስ ነገር ምንድን ነው ከዚህ ፓርቲ የተሻለ ምን ያመጣው ነው ለህዝብ እንትን ብለናል። ሁሉ ነገር ህዝብ እንደማስተምረናል ለውጥ እናመጣለን ብለን ስለዚህ በለውጡ ተጠቃሚ ይሆን ህዝቡ ይምረጣል። እነሱንም ደግሞ የእነሱ ይሻላል ካለ ህዝቡ መምረጥ ይቻላል። ግን እንዳስፈላጊነቱ ለህዝብ ጠቃሚ ነው የምለው በየትኛውም ነገር በትምህርት በመስካ መስተዳደር በፊት ጦት በተለያዩ ነገሮችን አስተምረናቸዋል።
መልካም እድል። አመሰግናለሁ።
ለሁላችን
የዛሬው ምርጫ የመጀመሪያ ውጤት በቀናት ውስጥ ይታወቃል ተብሎ ይጠበቃል። የተመዘገቡ 37 ሚሊዮን መራጮች የሰጡት የድምፅ ቆጠራ አጠቃላይ ውጤት ደግሞ ከወር በፊት ይፋ ይሆናል ተብሏል። የሰብአዊ መብት ተሟጋቾች እና ተቃዋሚዎች የዛሬው የኢትዮጵያ ምርጫ ሀቀኛና ዲሞክራሲያዊ ሊሆን አይችልም ይላሉ። ምክንያታቸውን ሲሰጡ ገዢው ፓርቲ ተቃዋሚዎችንና ደጋፊዎቻቸውን ይጨፈልቃል፣ ጋዜጠኞችንና የኢንተርኔት ጸሐፊዎችንም በተደጋጋሚ ያስራል ይላሉ።
Opposition parties have also reported having difficulties registering candidates. It's been very difficult to have demonstrations.
ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል። ኢህአደግ ግን ይህን ያስተባብላል። ኢትዮጵያውያን በዘመነ ኢህአደግ የታየውን ታዳጊ ኢኮኖሚ የሚደግፉ መሆናቸውን ያመለክታል።
በሌላ ዜና ኤርትራ 24ኛ የነጻነት ቀኗን በዛሬው ዕለት አክብራለች ሲል መንግስታዊ ዜና አውታር ዘገበ። በዜናው መሰረት በዓሉን ምክንያት በማድረግም በተለያዩ የአገሪቱ ክፍሎች በርካታ ስነ ስርዓቶች ተካሂደዋል። ፕሬዚዳንቱ አቶ ኢሳያስ አፈወርቂ በአስመራ ስታዲየም ለህዝባቸው ባደረጉት ንግግር የመንግስታቸው ባለስልጣናት አቋራጭ ሀብት ለማካበስ ሲሉ ስርቆትና ሙስና መፈጸም እንደሌለባቸው አስጠንቅቀዋል።
አብ ልምዓት ይሁን ንድላብ ሀብትን ረህዋን አቋራጫትን ቅጽበታዊ ዝላ
ልማትንም ይሁን ብልጽግናን አቋራጭ መንገድ መውሰድ አይቻልም። በዚህ ዓመት ጎልቶ እንደታየው በጥቂት ኃላፊዎች ላይ የስርቆትና የሙስና ባህሪያት ተንጸባርቀዋል።
ኤርትራ የዛሬ 24 ዓመት ነጻነቷን ካገኘች ጀምሮ አቶ ኢሳያስ ስልጣን ላይ መቆየታቸው የሚታወቅ ነው።
ከምርጫ ዜና ወጣ ብለን ወደ ሌላ የአፍሪካ ዜና ስናልፍ የብሩንዲው ተቃዋሚ መሪ መገደላቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አውግዘዋል። ዋና ጸሐፊው ሁሉም ፓርቲዎች ከአመፅና ከውዝግብ ርቀው የአገሪቱን ፖለቲካዊ ቀውስ በሰላም እንዲፈቱ አሳስበዋል። ተቃዋሚ መሪ ዜዲ ፌሩዚ መገደላቸው ብሩንዲ ውስጥ አለመተማመን ያመጣል፣ ለሌላ አመፅም ይጋብዛል ሲሉ ዋና ጸሐፊ ስጋታቸውን ገልጠዋል። ከተቃዋሚ መሪ ጠባቂዎች መካከል አንደኛውም ተገድለዋል ተብሏል። የብሩንዲ አመፅ ፕሬዚዳንቱ ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው የተቀሰቀሰ መሆኑ ይታወቃል። በሌላ ምርጫም ዜና አለን። ፖላንድ ውስጥም ዛሬ ምርጫ እየተካሄደ ነው። በዚሁ መሰረት የወቅቱ ፕሬዚዳንት ብሮኒስሎው ኮሞሮውስኪ እና ተፎካካሪያቸው አንድሬዝጊ ዱዳ ከፍተኛ ትንቅንቅ ውስጥ ይገኛሉ። ሌላ ምርጫ ስፓኝም ዛሬ እሁድ የአካባቢና ክልላዊ ምርጫ እያካሄደች ነው። የዛሬው ምርጫ ለአገሪቱ ፖለቲካ ዋነኛ አንቀልቃይ ይሆናል ተብሎ ይጠበቃል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደ ነው።
አዲሱ አበበ ነው።
ጋዜጦች ቁም ነገር የሚናገሩ ጋዜጦች የሚተቹ ፖለቲካ የሚተቹ አመለካከቱን ሂደቱን ወደፊት የሚያራምዱ አሁንም አሉ፣ እየተቹ አሁንም አሉ ማለት ነው። የሚታገሉት የሚሸሹት እኔ አሁን 4 ኪሎ አካባቢ ነው ቤቴ። ከመጀመሪያ ጀምሮ እስከ አሁን የሚወጡት ጋዜጦች ሁሉ ማነባቸው አለ።
አቶ ሙልጌታ ደባልቆ ይባላሉ። በአዲስ አበባ ከተማ በግል ስራ ይተዳደራሉ።
ዲሞክራቲክ ምርጫ ማለት ምን ማለት ነው? ፍትሐዊ ስንልስ ምን ማለት ነው? እነኚህ ሁለቱ ቃላት በኢንተርናሽናል ደረጃ የሊገል ቋንቋ የያዙ ናቸው። ተቀባይነት ያለ ለምሳሌ ዲሞክራቲክ እንዲሆን ከፈለግ ፍሪደም ኦፍ ስፒች ያስፈልጋል። በአንድ ሀገር ላይና ፍሪደም ኦፍ አሰምብሊ ያስፈልጋል። ይሄ ተካሂዶ ነበር በዚህ 5 ዓመት ውስጥ።
ዶክተር ዳኛቸው አሰፋ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህርና በኢትዮጵያ ፖለቲካ ጉዳዮች ተንታኝ ናቸው። በሁለተኛው አጋማሽ ስርጭት ጠብቋቸው። የዕለቱ አብይ ርዕስ ይቀጥላል።
የተለያዩ የአዲስ አበባ ምርጫ ጣቢያዎች መራጮች ያለ ብዙ ድካም ድምፅ መስጠታቸውን ተናገሩ። አንድ የተቃዋሚ ፓርቲ ታዛቢ በበኩላቸው በድምፅ አሰጣጡ ሂደት ጉድለቶች አሉ ብለዋል። መለስካቸው አመሃ ዝርዝሩን ይዟል።
በሶስት የምርጫ ክልሎች ማለትም በምርጫ ክልል 18፣ 19ና በምርጫ ክልል 11 በተለያዩ ምርጫ ጣቢያዎች ተዘዋውሬ እንደተመለከትኩት አሰልችና አድካሚ ሰልፎች የሉም። ከጠዋቱ 12 ሰዓት አካባቢ በምርጫ ክልል 18 አሁን ቂርቆስ ክፍለ ከተማ ተብሎ በሚታወቀው የአዲስ አበባ ክፍል ማለት ነው 2 ምርጫ ጣቢያዎችን አይቻለሁ። ከሌሎቹ የምርጫ ክልሎች ረዘም ያሉ ሰልፎች ያየሁባቸው ናቸው። በምርጫ ክልል 11 ምርጫ ጣቢያ 8 ሽሮ ሜዳ አካባቢ ማለት ነው ከተመለከትኳቸው ምርጫ ጣቢያዎች አንዱ ነው። ወይዘሮ ወሰኔ መኮንን እባላለሁ ያሉኝ በእድሜያቸው ገፋ ያደረጉ ሴት መርተው ሲወጡ አገኘኋቸው እና ምርጫው እንዴት ነው አልኳቸው።
ጥሩ ነው፣ ጥሩ ነው፣ በጣም ጥሩ። ደስ ብሎ መርጠን ወጥተናል ሳንጋፋ ምን ሳንል።
ሰልፍም ብዙ የለም?
የለም። አሁን ሰው ወደ ቤተክርስቲያን ስለሄደ አሁን ቀለል ያለ ነው። በኋላ ግን ይከብዳል ከቤተክርስቲያን ሲመጡ።
እንዴት ነው ታዲያ ምርጫ እርሶ የፈለጉትን የመረጡት?
የሚመቸኝ መርጫ አለ።
ምን እንዲያደርግሉት የመረጡት?
እንዲያስተዳድረኝ ጥሩ ኑሮ እንድሮ ኑሮ።
በጣም አመሰግናለሁ። አቶ ሙከሚል አማን ረድ የተባሉ ሌላ መራጭ ደግሞ በዚሁ ምርጫ ክልል ከሌላ ምርጫ ጣቢያ መርተው ሲወጡ አገኘኋቸው። ለመምረጥ ለምን ፈለጉት?
ያው የሀገራዊ ግዴታ ስለሆነ እና ያው የሚፈልገውን ፓርቲ በነጻነት ነው ምርጫ የወጣሁት።
እና በሂደቱ በጣም ደስተኛ ነው? ዲሞክራሲያዊ ነው?
ደስ ይላል። ዲሞክራሲያዊ ነው፣ ደስ ይላል። ሂደቱ
እንዲሻሻል የሚፈልጉት ነገር አለ?
አይ በዚህ ቢቀጥል ነው።
በምርጫ ክልል 11 ውስጥ ከሚገኙት አንዱ የምርጫ ጣቢያ መርተው ሲወጡ ያገኘኋቸው አቶ ገዛኸኝ እሸቴ ደግሞ ይህን ብለዋል።
የምርጫው ሂደት በጣም ጥሩ ነው። ከሌላው ጊዜ ለየት የሚያደርገው ብዙ ግርግርም የለም። ሁሉም በየቦታው ምርጫውን እንዲመርጥ ፍሬ የሆነ ቦታ ተዘጋጅቷል። ገብተን እኛም እንግዲህ ለእኛ የተስማማንን ፓርቲ መርጠን ወጥተናል።
ተከታትለ ነበረ ሂደቱን?
አዎ ሂደቱን ተከታትል ያለው ቅስቀሳም ሲያደርጉ ተመልክቼዋለሁ። ሁሉም ፍትሐዊ በሆነ መልኩ ምርጫ አስመራጮቹ ቅስቀሳም ሲያደርጉ ተመልክተናል። ጥሩ ነው። ለማንኛውም
ካለፉት ሁለት ሀገር አቀፍ ምርጫዎች በተለይም ከምርጫ 97 ጋር ሲነጻጸር በአዲስ አበባ ውስጥ የሚገኙ የምርጫ ጣቢያዎች እጅግ ብዙ ናቸው። በ23 ምርጫ ክልሎች ውስጥ 1645 ምርጫ ጣቢያዎች ይገኛሉ። ስለሆነም የመራጩ ሰልፎች ካለፉት ምርጫዎች ጋር ሲወዳደሩ የአሁኖቹ በጣም አጫጭር እና ለመራጮችም አመቺ መሆናቸው አይጠረጠርም። ይሁንና ተቃዋሚ ፓርቲዎች በበኩላቸው በእነዚህ ምርጫ ጣቢያዎች ሁሉ ታዛቢ ለማሰማራት እንደማይችሉና ገዢው ፓርቲ ሆን ብሎ ያመቻቸው ዘዴ እንደሆነ ይናገራሉ። ተቃዋሚ ፓርቲዎች ዛሬ ሲካሄድ በነበረው ምርጫ ታዛቢዎቻቸውን በበቂ ቁጥር አለማሰማራታቸው በዚህ ምክንያት ይሁን በሌላ ማስረዳት ያለባቸው እነሱ ናቸው። መድረክ ግን በአንዳንድ ስፍራዎች ታዛቢዎችን አሰማርቶ ነበረ። ከእነዚህ ታዛቢዎች አንዱን አቶ ተስፋዬ ጮይናን ምን ታዘቡ አልኳቸው።
ምንም ነገር ችግር የለበትም። ጥሩ ነገር ነው ማየው እስካሁን ድረስ። መጥፎ ነገር አላየሁትም እስካሁን።
ጠዋት መጥተው ነበር እርሶ? በጠዋት
ጠዋት ትንሽ ረፍዶብኛል። ወደ 12 ከሮ ምናምን ነገር ነው የመጣሁት።
ስለዚህ የምርጫ ቁሳቁሶች ሲፈቱና ቆጠራ ሲደረግ አልነበሩ? አያውቁም። ግን ለመመልከትና ለመመሳከር ሞክረዋል?
አሁን ቁጥሮቹን ይዞናል፣ መዝግበን ይዞናል።
በሌላ በኩል ደግሞ የሰማያዊ ፓርቲ ተዘዋዋሪ ታዛቢ አቶ ታዲዮስ ታንቱ በዚህ በአምስተኛው ዙር አገር አቀፍ ምርጫ ታዝቢያቸዋለሁ የሚሏቸው ጉድለቶች አሉ።
ይሄ ምርጫ የሚካሄደው አዲስ አበባ ውስጥ ነው፣ በአዲስ አበባ ከተማ ውስጥ። ከከተማው ከአዲስ አበባ ከተማ ፖሊስ ውጭ የፌዴራል ፖሊስ ምን ሊያደርግ በምርጫ ጣቢያ አካባቢ ያንዣብባል? እና ይሄም ተገቢ አይደለም። የፌዴራል ፖሊስ መንቀሳቀሱ የአዲስ አበባ ፖሊስ ብቻ ነው እዚህ አካባቢ የጸጥታን ሁኔታ መከታተል የነበረበት። ፍተሻም ወቅት ሰዎች በፍተሻ አስታከው የምርጫ ምልክቱን ታቂያለሽ ተለይተሽ ታቂያለሽ ይያሉ እከለን ምረጥ የማለት ያህል ምልክት እየሰጡ ሲያስገቡ ተመልክቻለሁ። ይሄም ትክክል አይደለም።
በአዲስ አበባ ከተማም ሆነ በመላ ሀገሪቱ የሚደረጉ ምርጫ በተመለከተ የመንግስት መገናኛ ብዙሃን ያለማቋረጥ እየዘገቡ ይገኛሉ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን እንደተዘገበው ከሆነ በዩኒቨርሲቲዎች ውስጥ በሚገኙ ምርጫ ጣቢያዎች የድምፅ መስጫ ወረቀት እጥረት እንደተከሰተ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ይህ በእንዲህ እንዳለ አድማጮች፣ ስማቸው እንዳይገለጽ የጠየቁ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ተወካይ ከቁጫ ሰላም በር ደውለው በወረዳው በሚገኙ ሁሉም የምርጫ ጣቢያዎች የምርጫውን ስነ ምግባር የጣሱ ችግሮች ተካሂደዋል ብለዋል። መለስካቸው አናግሯቸው ልሳቸው ነው።
ድምፅ ማጉያ ተይዞ በወረዳው የካቢኔ አባላት ቅስቀሳ እየተደረገ ነው። ቅስቀሳ አርብ ማለዳ 12 ሰዓት ላይ ቆሞ እያለ የወረዳ ባለስልጣናት ግን በቅስቀሳ እስከዚህ ሰዓት ድረስ ራሱ በማይክራፎን ገዢው ፓርቲ እንዲመረጥ ቅስቀሳ እያደረጉ ነው። አንደኛው ይሄ ነው።
እሺ፣
ሁለተኛው ምንድን ነው? የድምፅ አሰጣጥ ስነ ስርዓቱ ላይ ምስጢራዊነቱ በጣም ያልተጠበቀ ነው። ለምሳሌ ያክል 3 ቦታዎችን ልጥቀስ፣ ወይዴ ወቆ፣ ወይዴ ወሼ፣ ሁሎ የሚባሉ ቦታዎች ላይ ከሰዎች ወረቀቱን ወስደው ነጥቀው ራሳቸው ሌሎች ባለስልጣናት ወደ ኮዞ ውስጥ እየከተቱ ይህ ደግሞ በመረጃ ተደግፎ በፎቶግራፍ ተይዟል እንደ መረጃ። እነዚህ ስህተቶች እየተሰሩ ናቸው። ቅስቀሳ በሰፊው እየተካሄደ ነው፣ በማይክራፎን እየተዞረ ማለት ነው። ከዛ ውጭ ደግሞ በመስኮት ድንገት ምስጢራዊ የድምፅ አሰጣጥ ያለበት ስፍራ ቢኖር እንኳን በመስኮት እየተመለከቷቸው ለስነ ልቦናቸው በጣም በሚጎዳ ሁኔታ ድምፅ እንዲሰጡ እያደረጉ በመሆኑ በጣም ህዝቡ ጭቋል እና ሪፖርት ለእኛ ለተወካዮች እያቀረቡ ስላሉ በዚህ መሰረት ሪፖርት እናቅርብ ብለን ነው ለቪኦኤ።
ሌሎች የደረሱ የሚሏቸው አስቸጋሪ ሁኔታዎች አሉ? ተፈጠሩ የሚባሉ አስቸጋሪ ሁኔታዎች አሉ? አሁን
እንግዲህ ምንድን ነው በየጣቢያዎቹ ያሉትን ሰዎች ማንን መርጣችሁ ከማን ጋር እንደምትኖሩ እናያለን በሚል ግለሰቦች እስከ ቤት ድረስ ሄደው በማስፈራራት እንዲመርጡ እያደረጉ ነው። ይሄ ደግሞ የትም በጣም በሚያሳዝን መልኩ እኛ እንዲያውም ከገዢው ፓርቲ አቋምም ለይተን ነው የምናየው። እዛ ቦታ ላይ ያለ አሳፋሪ ድርጊት ነው ብለን ነው የምንወስደው። እንዲያውም የገዢው ፓርቲ እንደዚህ ያደርጋል የሚል እምነት የለንም። ምክንያቱም በማስፈራራትና የህዝብን ልዕልና በመሻር አስፈራርተው ይሄኛውን ድርጅት ምረጡ፣ ገዢው ፓርቲ ምረጡ በሚል እያስፈራሩ ነው የሚገኙትና ጠቅላላ ድባቡ በጣም የሚያስፈራና የሚያበሳጭ ነው። እንግዲህ ለእኛም ለሌሎችም ተወዳዳሪዎች ከውጤት በኋላ ከምናጉረመርም እና ተጭበርብሯል ከምንል ይሄ ሂደት እጅግ የተዛባና ምናልባትም በዚህ አይነት ብዙ ቦታዎች ላይ 100% ሊሆን ከሆነ ይሄ ሁኔታ የሚደገም ከሆነ ምርጫውን ታማኝነት ያሳጣዋል ብለን ተነጋግረን እንዳየ ነው።
ሰላም ብር ከሚገኙ ከኢህአዴግ ሌላ እና ከኢዴፓ ሌላ ማን ማን ናቸው የሚወዳደሩት?
ሰማያዊ አለ፣ አንድነት፣ መኢአድ፣ ኢፍዳአግ ናቸው። እነዚህ ናቸው።
በጣም አመሰግናለሁ።
አድማጮች፣ በዚሁ በምርጫ ዙሪያ ዘገባዎቻችንን በማቅረብ ዘጋቢዎቻችን ጋር ውይይታችን እንቀጥላለን። አሁን ወደ ምዕራብ ሸዋ ዋና ከተማ ወደ አምቦ ሄዳለሁ። እዚያ እስክንድር ፍሬው ይገኛል። እስክንድር ትሰማኛለህ?
እሰማለሁ። አዲሱ እንደምናመሸ።
እንደምናመሸ። በአሁን ሰዓት እንግዲህ 3 ሰዓት አልፏል። የምርጫ የድምፅ መስጫ ጣቢያዎችም ከምሽቱ 12 ሰዓት በኢትዮጵያ አቆጣጠር ተዘግተዋል። እስካሁን እንዴት ያየኸው ምን ይመስላል እና እንዴት ተካሄደ ይሄ የድምፅ አሰጣጥ ሁኔታ?
በአምቦ አካባቢ ከጠዋቱ 12 ሰዓት ጀምሮ የነበረውን የድምፅ አሰጣጥ ለመከታተል ሞክሬያለሁ። ከጠዋቱ 12 ሰዓት ጀምሮ በነበሩት ጥቂት ሰዓታት በጠዋቱ ክፍለ ጊዜ ማለት ነው ሰልፎች ተመልክቻለሁ። የሚመርጥ በርካታ ሰውም ነበረ። ነገር ግን ከሰዓት በኋላ አልፎ አልፎ እየመጡ የሚመርጡ ሰዎች ናቸው የተመለከትኩት። የጠዋቱን ያህል አልነበረም የሰው ብዛት። ለዚህ ምክንያቱ እንግዲህ የዞኑ የምርጫ አስተባባሪ አቶ ሁንዴሳ ማዴሳ እንደገለጹልኝ አብዛኛው ሰው ምርጫውን በጠዋቱ ስላከናወነ ነው ብለዋል። ነገር ግን ከሰዓት በኋላም ሰዎች ነበሩ። በየምርጫ ጣቢያው የመረጠው ሰው ቁጥርም ከፍተኛ ነው ብለዋል አቶ ሁንዴሳ።
መጀመሪያ እንዳያችሁት ከሆነ ቦታው እየተጣበበ ነበር፣ ሰልፉም በጣም ከአቅም በላይ ነበረ። ያ ደግሞ ምንድነው ህብረተሰቡ በጊዜ መርጦ ስለነበረ አሁን ደግሞ ከመጀመሪያው ቀንሷል። ይሁን እንጂ ደግሞ የምርጫ ሂደቱ ደግሞ እየተካሄደ ነበረ። 12 ሰዓት ከተዘጋ በኋላ ወዲያውኑ ቆጠራ አይጀመርም። ትንሽ እንደገና የደከሙ ሰዎች እረፍት ያስፈልጋቸዋል፣ ትንሽ ያርፋሉ። ከዛም በኋላ አስፈላጊ የሆነው ማቴሪያል ወይንም ደግሞ ምንጣፍ ነገር ያዘጋጃሉ። ከዛም በኋላ ቆጠራው ይከናወናል ማለት ነው።
ወደ 8 ሰዓት በግምት ቆጠራ ይጀመራል። ሂደቱን ይንገሩኝ። ከዛ በነገው ዕለት 862 የምርጫ ጣቢያዎች አሉ እርስዎ በሚመሩት ዞን ውስጥ 11 የምርጫ ክልሎች አሉ። በዚህ ሁሉ በምርጫ ክልል ደረጃ በርግጥ አይለጠፍም፣ ግን በምርጫ ጣቢያ ደረጃ በ862 ውጤት ይለጠፋል። ከስንት ሰዓት ጀምሮ ይለጠፋል?
በዚህን ሰዓት እንግዲህ ልንለው አንችልም። እነሱ ድካማቸውን ወይንም ደግሞ እንደገና ደግሞ ምግብ የሚያስፈልጋቸውን ምግብ ይመገባሉ። ከዛም በኋላ ያኛው የተወሰነ ጊዜ የለውም፣ ቆጠራውን ይጀምራሉ። ውጤቱ የሚገለጸው ነገ በአንድ ሰዓት አካባቢ ውጤት ገለጻ ይደረጋል ማለት ነው በምርጫ ጣቢያ ላይ ከጠዋቱ 1 ሰዓት ጀምሮ።
አምቦ አካባቢ የነበረው ሂደት ይሄንን ይመስላል። እንግዲህ ይሄ አካባቢ አዲሱ እንደምታውቀው ትኩረት ከሚስብባቸው ምክንያቶች አንዱ የተቃዋሚው ፓርቲ የኦፌኮ መድረክ መሪ ዶክተር መረራ ጉዲና የሚወዳደሩበት መሆኑ ነው። እሳቸው ከዚህ አምቦ ጥቂት ኪሎ ሜትር አምቦ ቁጥር 2 በሚባለው የምርጫ ክልል ነው የሚወዳደሩት። እሳቸውንም የማናገር እድል አግኝቼ ነበረ። ዶክተር መረራ ከአምቦ ውጭ በአጠቃላይ በዞኑ ይሄ ዞን 11 የምርጫ ክልሎች ናቸው ያሉት፣ 11 ሰው ነው ማለት ነው ወደ ፓርላማ የሚገባው ከዚህ ዞን ተመርጦ። ከዚህ ከአምቦ ይልቅ ከአምቦ ውጭ ባሉ የተለያዩ አካባቢዎች ችግሮች ገጥመውናል፣ ታዛቢዎቻችንን ማስቀመጥ አልቻልንም፣ የምርጫ ጣቢያው የተባረሩ፣ የተንገላቱ፣ የተደበደቡ ታዛቢዎች አሉን ሲሉ ቅሬታቸውን አቅርበዋል። እርግጥ ገና በፓርቲው ደረጃ ተጠናቅሮ የወጣ መግለጫ የለም። እሳቸው ግን ምርጫው ላይ የነበሩ ችግሮችን ገልጸዋል። የዞን የምርጫ አስተባባሪ አቶ ሁንዴሳ ማዴሳ ቀደም ሲል የገለጽኳቸው የዶክተር መረራን ቅሬታ አልተቀበሉም። ዶክተር መረራ ተባረሩብኝ፣ እንዲቀመጡ አልተፈቀደላቸውም ያሏቸው የምርጫ ታዛቢዎች የእሳቸው ፓርቲ ታዛቢዎች አይደሉም፣ በእኛ ዝርዝር ውስጥም የምናውቃቸው አይደሉም፣ አጣርቻለሁ በየእሳቸው ችግር ተፈጠረ ባሉባቸው ቦታዎች በሚል የቀረበውን ቅሬታ አልተቀበሉትም። አዲሱ እና ምርጫ ቦርድ እና እንግዲህ የተቃዋሚው ፓርቲ መሪ ዶክተር መረራ ጉዲና የተለያየ አስተያየት የሰጡት በዚህ ጉዳይ ላይ ይሄን ይመስላል። አዲሱ
እንግዲህ ምርጫው ተካሂዷል፣ ድምፅ መስጫ ጣቢያዎች ተዘግተዋል። ቀጣዩ ነገር ምንድን ነው እስክንድር?
በዚያ የዋሉት ሰዎች እንግዲህ የምርጫ አስፈጻሚዎቹ፣ ታዛቢዎቹ፣ ሌሎቹም ባሉበት የድምፅ ቆጠራው ይጀመራል። ሰዓት የለውም። ነገር ግን ቀጣይ ሂደት ቆጠራ ነው፣ ከዛም ውጤት ነው ብለዋል የዞን የምርጫ አስተባባሪ አቶ ሁንዴሳ ማዴሳ። እስቲ ስለ ቀጣዩ ሂደት የተናገሩትን እናዳምጣቸው። አዲሱ አብረ
በየምርጫ ጣቢያ ላይ ውጤቱ ይለጠፋል። ለምን? ተሰርቶ ስላደረ ያኛው እንግዲህ በቅጽ 07 ላይ የተሞላው እንትን እንደገና ደግሞ ቅጽ 07 ላይ የሚባል አለ። በዛ ላይ ውጤቱ ይለጠፋል ማለት ነው።
አቶ ሁንዴሳ ማዴሳ የምዕራብ ሸዋ ዞን የምርጫ አስተባባሪ፣ በጣም ነው የማመሰግነው ስለ ጊዜው።
እኔም በጣም አመሰግናለሁ
እንግዳችንን። እንግዲህ እኔም አመሰግናለሁ እስክንድር። ከስቱዲዮ ውስጥ ከመውጣታችን በፊት አዲስ ነገር ካለ ተመልሼ ያገኘሃለሁ። እግዜር ይስጥልኝ። ለአሁኑ
በጣም አመሰግናለሁ አዲሱ።
ካምቦ ወደ መቀሌ ይሆናል የምንሻገረው። ግርማይ ገብሩ ዛሬ በመቀሌ የምርጫ ክልሎች ስለተካሄደ ምርጫ ነበር የተከታተለው። በተለይም በአራት የምርጫ ጣቢያዎች በአካል ተዘዋውሮ በመገኘት መራጮች፣ የምርጫ አስፈጻሚዎችና ታዛቢዎችን አነጋግሯል። ግርማይ ይቀጥላል።
መራጮች ድምጻቸውን እየሰጡ እየወጡ ነው። እስኪ ላነጋግር። ማን ልበል?
ኪሮስ ይባላለሁ።
እስኪ ኪሮስ፣ እንዴት ነበር የምርጫ ሂደቱ?
የምርጫ ሂደቱ በጣም ሰላማዊ ነበር።
አንድ ሰው መጥቶ ምን ማድረግ እንዳለበት ማብራሪያ ይሰጠዋል?
አዎ፣ ይሰጠው ማብራሪያ። የሰጠው ድምፅ ጥቅም ላይ እንዲውል ጥንቃቄ የተሞላበት ድምፅ አስላ እንዲሆን የሚያስረዱ ሰዎች አሉ። አሁን የመረጥኳቸው ሰዎች ካለው አሁን ሰላም፣ ዲሞክራሲ የበለጠ ተጠቃሚ እንደሆን እንዲያደርጉ ነው የምጠብቃቸው ማለት ነው።
አንድ ወጣት ድምፁ ሰጥቶ እየወጣ ነው ያለው። ማን ልበል?
ተስፊት ይባላለሁ።
ተስፊት፣ እንዴት ነበር የምርጫ ሂደቱ?
ምርጫ አሪፍ ነው። ምንም ያ ድንበስ ይላል። በጣም አጎልጥን። በጣም አካሄዱ ስራው ምናምን በጣም ደስ ይላል።
ሁሉ ማን ልበል?
ሐጂ መሐመድ ሑሰን።
ሐጂ መሐመድ፣ እንዴት ነበር ምርጫው?
ምርጫው በጣም ጥሩ ነው። ጭቅጭቅ የለ ምናምን የለ። በጣም እንደዛሬ ያልተገኘ ማለት ነው። ሐጂ በቃ በጣም ጥሩ ነው ያለው።
እርሶ እንግዲህ በጁኛል ብለው ነው እርሶን የሚወክሉት መርጠው እየወጡ ያሉት?
አዎ ይሰሩላል ለሀገራቸውና ለህዝባቸው ይጠቅማሉ ብዬ የሚሆነኝ ብዬ መርጫለሁ ማለት ነው።
በዚህ የምርጫ ጣቢያ የህዝብ ታዛቢዎች አሉ። አምስት የህዝብ ታዛቢዎች ነው ያዩህ ያሉት። እስኪ ማን ልበል?
መሬት ተሰብራለሁ።
እንዴት ነው የምርጫ ሂደቱ? እንዴት እየሄደ ነው?
በጣም ቆንጆ ነው። ንይ ነው እንዲያል በጣም ስነ ስርዓት ያለው ጫጫት ያለው ምን ይለው በታራ ቆንጆ ምርጫ ነው ያለው።
በጣም ነው ማመሰግኖት። በዚህ በኩል ደግሞ ድርጅቱን የወከሉ ታዛቢ አሉ። የህዝባዊ ወያነ ሓርነት ትግራይ ተወካይ ናቸው። ማን ልበል?
ገብረ መስቀል ገብረ ማርያም እባላለሁ።
የምርጫ ሂደቱ እንዴት ይገመግሙታል? እንዴት ነው እየታዘቡት ያሉት?
በጣም የምርጫ ሂደቱ ስታይ ከአስር ሰዓት ጀምሮ እስከ አሁን ነዋ ሰዓት ምንም ያለመቋረጥ ህዝቡ በሰላም ነፃ የሆነ ምርጫ እየተካሄደ ነው። በጣም ሽማግሌዎችም ተደግፈው እየመጡ አካል ጉዳተኞችም ወደ መጀመሪያ ፊት እየሰጠ ህዝቡም በስነ ስርዓት ነው የሚካሄድ ያለው።
አሁን እንግዲህ በመቀሌ ምርጫ ክልል ዘስላሴ ምርጫ ጣቢያ የምንገኘው መራጮች እየመረጡ ነው ያሉት። ፖለቲካ ድርጅቶችን የሚወክሉ ታዛቢዎችም አሉ እዚህ ሁለት። እስኪ ማን ልበል? ማንን ነው የሚወክሉት?
ህወሓት ኢህአዴግ ነው የምወክለው። ክፍሎም ገብረ ማርያም ይባላል።
ምርጫው እንዴት እየሄደ ነው?
ምርጫው በጥሩ ሁኔታ እየተካሄደ ነው።
እርስዎ እስካሁን የታዘቡት ማለት ወይ ቅር ያሰኙት ነገር ይኖራል?
ቅር ያሰኘኝ ነገር አንድ ነገር ነበር። ያው ሞባይል ስዊች ኦፍ አድርጉ ተብሎ ከአረና ተወካይ ያው ሞባይል መነጋገር ነበር። ከዛ ሪፖርት አድርገን እንዲስተካከል ተደርገዋል።
በዚህ በኩል ደግሞ የአረና መድረክ ተወካይ አሉ። ሙሉ ስሞትን?
ዘነበ ሲሳይ።
እሺ፣ አቶ ዘነበ የምርጫ ሂደቱ እንዴት እየሄደ ነው?
የምርጫ ሂደቱ ያው መራጩ በሰዓቱ እየመጣ ነው ያለ። አፈጻጸሙ ላይ ግን ከእውቀት ጉድለት ነው ምናምን በማይታወቅ መልኩ ማለት ነው። አንዳንዱ አዛ ሚስጥራዊ ቦታው ምልክት አድርጎ ምልክት ካደረገበት ዝም ብሎ ዘርግቶ የሚመጣ አለ ሳያጥፍ ማለት ነው። ደግሞ አጋዥ በሚል ምክንያት ራሱ መምረጥ የማይችለውን በተለያየ ምክንያት አጋዥ የሚያስፈልገውን ማለት ነው አንድ ማገዝ ያለበት አንድና ከዛ በላይ ለምሳሌ ሶስት ሆነ ወደ አንድ ድምጽ መስጫው ማለት ነው ሲገቡ ተመልክቻለሁ።
እና ይህንን ቅር ያሰኙትን በወቅቱ ለምርጫ አስፈጻሚዎች ሪፖርት አድርገዋል? እና ውጤቱ እንዴት ሆነ?
ያው ያን ሲፈጸም ያው ሶስተኛውን እንዲወጣ ተደረገ።
ታሪክም ደግሞ ጠይቃቸዋለሁ። የምርጫ አስፈጻሚ ነዎት? ማን ልበል?
መምህር ተሻረክ በርህ ይባላል።
እንዴት ነው የምርጫ ሂደቱ እንዴት እየሄደ ነው?
የምርጫ ሂደቱ ሰላማዊ እና ነጻ ነው። ሰው በመጀመሪያ ሲመዘገብ እንደነበረው አመጣጡ አሁንም ለምርጫው በትጋት ልክ 12 ሰዓት መጥቶ ምርጫውን ጀምሯል። በታታሪነት በፍላጎት ራሱ የፈለገውን በመምረጥ ላይ ነው።
ግን የአረና አንድ ቅሬታ አቅርበዋል። ወደ ምርጫ መስጫ ቦታው ሶስት ሶስት ሆነው እየገቡ ተመልክቻለሁኝ። ይህንንም ለምርጫ አስፈጻሚዎቹ በወቅቱ ሪፖርት አድርጌያለሁኝ ብለዋል። እንደዚህ ነው።
እኛ እንኳን እስካሁን ድረስ የደረሰን ሪፖርት የለም። ምርጫ አስፈጻሚዎች ነን እዚህ ያለ ነው፣ ግን የደረሰን ሪፖርት የለም። ሶስት ሶስት የሚገቡት አንድ አይነ ስውር የማያዩ ከሆኑ መሪ ይዘው ይገባሉ። ሽማግሌ በጣም ጣቱን በድምቀት እንዳያደርጉት ይዟቸው የሚገባ አለ። ከዚያ ውጭ ግን አናስገባ።
በአሁኑ ሰዓት ደግሞ በሌላ የምርጫ ጣቢያ ነው ያለሁት። አሁን ያለሁት የምርጫ ጣቢያ ዘስላሴ ይባላል። እስኪ መራጮች ምን ይላሉ? የምርጫ አስፈጻሚዎችንም እጠይቃለሁ። እንግዲህ አንድ መራጭ ድምጽ ሰጥተው እየወጡ ነው። ማን ልበል?
ጥላሁን ካሱ ይባላለሁ።
አቶ ጥላሁን እንዴት ነበር ምርጫው?
ምርጫው ያው ሁሉም ሰው ያው ወረፋው ይዞ ያው ሳይጨነቅ ማለት እያካሄደ ነው ያለው።
እስኪ ማን ልበል?
ጻድቃን ገብረ ማርያም።
እንዴት ነበር ምርጫው?
ቆንጆ ነው። እንደፈለኩት ምርጫ ወድቻለሁ። ሀገራችን ሰላም እንዲሆን በሰላም እንድንኖር።
ጸጋ ያከብ ይባላል።
እንዴት ነበር ምርጫው?
ምርጫው ብዙ የሚያጨናነቅ ነገርም የለውም፣ ወረፋም የለውም። መግለጫ ይሰጣል። መግለጫ ከተሰጠ በኋላ ውስጥ ትገባለ። ውስጥ ገብተን ያው የሚስጥር መስጫ ቦታዎች አሉ። ምልክት ተደረገ በኋላ ያው የሚስጥር መስጫ ቦታው ላይ ገብተን በሚስጥር ድምጽ ሰጠ ኮረጆ ውስጥ በስነ ስርዓት አስገብተን የምትወጣበት የምርጫ ሂደት ነው ያለው። ይሆኑኛል ብዬ የመረጥኳቸው ተወካዮች ሰላም እንዲያሰፍኑ፣ ዲሞክራሲን እንዲያስፋፉ፣ ከዛ በተጨማሪም በርከት ያሉ የተጀመሩ መሰረተ ልማቶች አሉ። እነሱንም በደንብ አድርጎ አጠናክሮ መቀጠል
እንዲችሉ ነው እነዚህን የምራጥኳቸው ማለት ነው።
ስሜ ዘብራብሩክ ደስታ እባላለሁ።
አቶ ዘብራብሩክ ዛሬ ድምጽ ሰጡ መረጡ?
አዎ። ማን ደምርጥ እንዴት እንደሆነ ከት ወዴት አርጋጭን ይገባል።
ስለዚህ አሁን እርሶ ይወክሉኛል ብለው ከመረጧቸው ሰዎች አሁን ምንድነው የሚጠብቁት ለወደፊቱ?
አዎ፣ የበለጠውን ልማትና የበለጠውን ዲሞክራሲ ይሰጡኛል ያልኩ ነው። ተው አሁን የበለጠ የድካማችን ዋጋና የድካማቸው ዋጋ አስተካክለው ይሰጡናል ያልኩ ነው። ተው
በጣም ነው ማመሰግነው። እግዚአብሔር ይስጥልኝ።
አብረ ይስጥልኝ።
ወደ ደቡብ ኢትዮጵያ ነው አሁን የምንመለሰው። በደቡብ ኢትዮጵያ ወላይታና ባህዲያ ዞኖች ውስጥ የድምጽ ቆጠራ እየተካሄደ ነው። ዛሬ ሙሉን ቀን በአካባቢው የተንቀሳቀሰ ሂደቱን የተከታተለውና እየዘገበ ያለውን ሄኖክ ሰማግዜርን ሰለሞን አባተ ከጥቂት ደቂቃዎች በፊት በስልክ አግኝቶ አነጋግሮታል። የአንዱ ድምጽ መስጫ ጣቢያ ኃላፊም የድምጽ አሰጣጡ በተሳካ ሁኔታ መፈጸሙንና እስካሁን ባለው ሰዓትም የአንድ የፖለቲካ ድርጅት ድምጽ ቆጥሮ ለመጨረስ ማጠናቀቃቸውን አመልክቷል። ባህዲያ ዞን ሰቄ ምርጫ ክልል ውስጥ በሚገኝ አንድ የድምጽ መስጫ ጣቢያ ላይ የኢህአዴግን አንድ እጩ 1-5 በሆነ ልዩነት እየመሩ መሆናቸውን ይፋ ያልሆኑ ውጤቶች ጠቁመዋል ይላል።
እንደምን አመሸህ ሄኖክ?
እንደምን አመሸህ ሰለሞን?
የት ነው አሁን ያለው?
አሁን የሚገኘው ሾኔ ከተማ ነው ሰለሞን። እንግዲህ በዚህ የምርጫ ጣቢያ ሲኪ ቁጥር 2 የሚባል ነው። ፕሮፌሰር በየነ ጴጥሮስ በመድረክ ወኪልነት ለህዝብ ተወካዮች ምክር ቤት ይወዳደራሉ። እንግዲህ ከሳቸው ጋር አብረው አቶ ዮሴፍ ዳይሞ ኢህአዴግን ወክለው ይወዳደራሉ። የሰማያዊ ፓርቲና የቅንጅት ወኪሎችም አሉ። ግን በዚህ ምርጫ ጣቢያ ከፍተኛው ትንቅንቅ የሚሆነው በፕሮፌሰር በየነ ጴጥሮስ እና በኢህአዴጉ እጩ አቶ ዮሴፍ ዳይሞ መካከል ነው የሚሆነው። እንግዲህ አሁን በምንነጋገርበት ሰዓት የድምፅ ቆጠራው በዚህ አሁን በሚገኝበት የድምፅ መስጫ ጣቢያ ቀጥሏል። የህዝብ ተወካዮችን ምክር ቤት የያዙት በስተግራ በኩል ይገኛሉ። እንደዚሁ የክልል የደቡብ ክልል ምክር ቤትን የድምፅ ቆጠራ የያዙት ደግሞ በቀኝ በኩል ይገኛሉ። ሰለሞን፣
ለመሆኑ በዛ አካባቢ የተነሱ ጭቅጭቆች፣ ውዝግቦች ነበሩ በዚህ የድምፅ አሰጣጥ ዕለት?
እንግዲህ በዛሬው ዕለት የተለያዩ የደቡብ ህዝቦች ክልላዊ መስተዳደር የተለያዩ ቦታዎችን ለመመልከት ችያለሁ። ማለዳ የነበርኩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተወዳደሩበትን የአረካ አካባቢ ቦሎሶ ሶሬ የሚባል ወረዳ ነው፣ በዛ ነው የቆየሁት። ከሰዓት በኋላ ደግሞ ወደ ሀዲያ ዞን በመሸጋገር እንደ በትንሹ ከስድስት በላይ የድምፅ መስጫ ጣቢያዎችን ለመጎብኘት ችያለሁ። እንግዲህ በነኚህ የድምፅ መስጫ ጣቢያዎች በብዙዎቹ አንዳንድ ጥቂት የሆኑ የቴክኒክ ችግሮች ካልሆኑ በስተቀረ የተመዘገቡ እክሎች እንደሌሉ ነው ከድምፅ መስጫ ጣቢያ ኃላፊዎች፣ ከታዛቢዎች፣ እንደዚሁም ደግሞ ተዘዋውሬ ባነጋገርኳቸው የፖለቲካ ፓርቲ ወኪሎች የተረዳሁት። መድረክ አንዳንድ ችግሮች አሉ ብሎ በተለይ በቡልጊታ አካባቢ የሚገኝ አንድ የምርጫ ጣቢያ መድረክ የድምፅ መስጫ ሳጥን ውስጥ የድምፅ መስጫ ወረቀቶችን ያጭቆ የነበሩ ሚሊሻዎች አሉ የሚል በስልክ መረጃ ደርሶን ጉዳዩን ለማጣራት ወደ ስፍራው ተንቀሳቅሰን ነበር። በእግራችን ወደ 30 ደቂቃ የሚጠጋ በእግር ተጉዘን የምርጫ ጣቢያው ጋር ደረስን። እንግዲህ የመድረክ ታዛቢ የሆኑት በዛ ስፍራ የሚገኙት እንደገለጹልን ከሆነ ሚሊሻዎች የድምፅ መስጫ ወረቀቶችን በድምፅ መስጫ ሳጥን ውስጥ ያስገቡ ነበር ብለዋል። ነገር ግን በዛ የነበሩ ታዛቢዎች የሰማያዊ ፓርቲ ታዛቢን ጨምሮ እነሱ በመድረኩ ታዛቢ የተነሱትን ሁኔታዎች እንዳልተመለከቱና እንዲያውም እውነታ እንደሌላቸው ነው የገለጹት። በአጠቃላይ ግን በዚህ የምርጫ ጣቢያ እኔም የተመለከትኩት እንዲያው የቴክኒክ እክል ልንለው እንችላለን። እሱ ምንድን ነው? የድምፅ መስጫ ጣቢያው በፖሊስ ጣቢያ ነው የተከናወነው።
ፖሊስ ጣቢያ ላይ ድምፁ መሰጠቱን ተቃዋሚዎችና ታዛቢዎች ተቀብለውታል ወይስ ያለነሱ ፍቃድና እውቅና ነው የተካሄደው?
እንግዲህ ይህንን የስምምነት ሰነድ ፈርመዋል። በዛ በፖሊስ ጣቢያ እንደተመለከትኩት ከሆነ ጠዋት ማለዳ የድምፅ አሰጣጥ ሂደቱ ከመጀመሩ አስቀድሞ በዛ የሚገኙ ታዛቢዎች፣ የፖለቲካ ፓርቲዎች እንደዚሁም ደግሞ የምርጫ ቦርድ ወኪሎች ተስማምተው የፈረሙት ሰነድ አለ ያሳዩኝ። እኔም በፎቶግራፍ ያነሳሁት ስምምነት አድርገው በዛ ያደረጉት እንደሆነ ግልጽ ነው። ግን በፖሊስ ጣቢያ መከናወኑ አካባቢው የጸጥታ ሁኔታ ጋር ሊያያዝ ስለሚችል ከምርጫና ከዲሞክራሲ ጋር ስትመለከተው ይሄ ምናልባት የቴክኒክ እክል ያለው ነው። በእርግጥ የፖሊስ ባልደረባዎቹ ከድምፅ መስጫ ጣቢያው በዞርኩባቸው አካባቢዎች በሙሉ እርቀው ነው የሚገኙት የምርጫ ህጉ በሚያዘው መሰረት።
ሄኖክ፣ ቦሎሶ ሶሬ ላይ ጠቅላይ ሚኒስትሩን አግኝተህ አነጋግራቸዋል? በቂ ጊዜ ነበረ?
ጋዜጠኞች እንግዲህ አንድ ሁለት ጥያቄዎችን ለመጠየቅ እድል ያገኘዋሉ። ግን እኔ አንድ ጥያቄ ነው ለመጠየቅ የቻልኩት። በዚህ የምርጫ ጣቢያ ውስጥ ተገኝተው እንግዲህ በርካታ ሰው የጠቅላይ ሚኒስትር ኃይለማርያም ደሳለኝ የትውልድ ስፍራ እንደመሆኑ በርካታ ሰው ነው ግራና ቀኙን ተሰብስቦ እሳቸውን መምጣት ይጠባበቅ የነበረው። ጠቅላይ ሚኒስትሩ በሄሊኮፕተር ነው አንድ ሜዳ ላይ አርፈው በመኪና ወደ ድምፅ መስጫ ጣቢያው የመጡት። በድምፅ መስጫ ጣቢያውና ከዚያ ውጭ ባሉትም እንደዚሁ እየሄዱ እያለ በመንገድ ላይ ጥያቄዎችን ለማንሳትና እሳቸውን ለማነጋገር ችለናል። በዚህ የሚያነሳሁላቸው ጥያቄ የተቃዋሚ ፓርቲዎች ገዢው ፓርቲ የመንግስት ተቋማትንና የመንግስት ሀብትን በዚህ ምርጫ በስፋት ይጠቀማልና ይሄ ደግሞ የውድድር ሜዳውን እኩል አያደርግም በሚል ያቀረቡትን ክስ ነው። ጠቅላይ ሚኒስትሩ ይህንን የበሬ ወለደ የፈጠራ ክስ ነው ሲሉ ነው ያስተባበሉት።
አሁንም በምርጫ ዙሪያ የእንግሊዝኛ ክፍል ባልደረባችን ቢል እግል ያነጋገራቸው የግንቦት ሰባት መሪ ዶክተር ብርሃኑ ነጋ የሰጡትን ቃለ ምልልስ ደግሞ ቆንጅታ ይዛለች።
የኢትዮጵያ ሀገር አቀፍ ምርጫ በዛሬው ዕለት ተከናውኗል። ለባለ 547 መቀመጫው ምክር ቤት ተቃዋሚ ፓርቲዎች በከተሞች አካባቢ ድጋፍ ያሰባሰበውን ሰማያዊ ፓርቲ ጨምሮ ለተሳተፉበት ምርጫ ድምፁን ለመስጠት ከ36 ሚሊዮን በላይ ብቁ መራጭ መመዝገቡ ሲገለጽ ቆይቷል። በአሁኑ ምክር ቤት አንድ መቀመጫ ብቻ ያላቸው ተቃዋሚዎች የዚህ ምርጫ ውጤት የታወቀ ነው፣ አሸናፊው ስልጣን ላይ ያለው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ነው የሚሆነው ሲሉ ቆይተዋል። መንግስቱ አባሎቻችንን ያዋክባል፣ ያስራል በማለትም ተቃዋሚዎች ያማርራሉ። የፕሬስ ነጻነት ቡድኖችም ጋዜጠኞችን እያሰሩ ቀድሞውንም አዳክሞት የቆየውን ነጻ ፕሬስ ይብሱን አመናምኖታል በማለት ይወነጅላሉ። በሌላ በኩል የገዢው ፓርቲ ደጋፊዎች መንግስት ለሀገሪቱ 10% የምጣኔ ሀብት እድገት አምጥቷል፣ ሃይድሮ ኤሌክትሪክ ኃይል ማመንጫዎች፣ አዳዲስ መንገዶችና የባቡር መስመሮችን ገንብቷል በማለት ይሟገታሉ። በዚህ በዩናይትድ ስቴትስ ፔንስልቬንያ ክፍለ ግዛት የሚገኘው በክኔል ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር ብርሃኑ ነጋ ቀድሞ የቅንጅት ለአንድነትና ለዲሞክራሲ አመራር አባል አሁን የግንቦት ሰባት መሪ ናቸው። በ97ቱ ምርጫ ለአዲስ አበባ ከንቲባነት ተመርጠው የነበሩት ብርሃኑ ነጋ ምርጫው ተጭበርብሯል በማለት ከተነሳው ተቃውሞ በኋላ ከበርካታ ጓዶቻቸው ጋር እስር ቤት መውረዳቸው የሚዘነጋ አይደለም። ከዚያ በኋላ በተካሄደው በ2002 ምርጫ ደግሞ የምክር ቤት መቀመጫ ያገኙት አንድ ተቃዋሚ ብቻ ናቸው። የአሜሪካ ድምፁ ቢል ኢግል ዶክተር ብርሃኑን ስለ አሁኑ ምርጫ አስተያየታቸውን እንዲሰጡት ጠይቋል።
የአምስት ዓመቱ የሚያደርጉት የውሸትና የጨዋታ ምርጫ በድብደባ፣ በግርፊያ፣ በቶርቸር፣ በግድያ የሚገዙትን ህዝብ መርጦን ነው የሚል ውጤት እናገኝበታለን ብለው የሚያስቡት ምርጫ ካልሆነ በቀር ወደ እውነተኛ ዴሞክራሲያዊ ስርዓት የማሸጋገር ምንም ፋይዳ የሌለው እንደሆነ እኛ ከተገነዘብን ቆይተናል። ምንም ትርጉም ያለው ነገር አይደለም።
በስልጣን ላይ የሚገኘው ፓርቲ አምባገነንም ቢሆን በምጣኔ ሀብቱ ረገድ ባስመዘገባቸው ውጤቶች ህዝቡን አረጋግቷል የሚሉ አንዳንዶች አሉ። ምን ይመስሎታል የሚለው ቀጣዩ የቢል እግል ጥያቄ ነበር።
ኖ በዚህማ አልስማማም። 25% ህብረተሰቡ ገጠር ነው ያለው። ይሄ ገጠር ያለው ህዝብ ደግሞ ኑሮ በጣም ስለተሻሻለ ይደግፈናል፣ ያቅፈናል ብሎ የሚያምን መንግስት ከምንም ነገር በላይ በዚህ በሚተማመንበት ህዝብ እምነት ሊኖረው ይገባል። የእኔ ፖሊሲ እኔ የሰራው ስራ አርክቶታል እና ይመርጠኛል ብሎ እስካመነ ድረስ ምርጫ ማጭበርበር፣ ሰው ማሰር፣ ሚዲያ መዝጋት፣ የጋዜጠኞችን ማሰር ምንም እኮ አያስፈልገውም ነበር። በነፃ ምርጫ ተወዳድሮ ያሸንፍ ነበር። ኢኮኖሚው ተሻሽሏል፣ ለብዙሀኑ ማህበረሰብ ጥሩ ሆኗል ብሎ የሚያምን ቢሆን ኖሮ እንዲህ አይነት በጣም አይን ያወጣ ወደ ምርጫ ዘረፋና ህዝብን የማሰቃየት እርምጃ ውስጥ አይገባም ነበር። ምናልባት ጥቂት ሰዎች በሙስና የከበሩ ሰዎች፣ የራሳቸው ሰዎች ህዝብ መሬት እየነጠቁ በህዝብ ገንዘብ የሚሰሩትን ፎቅ ቆጥሮ ይሄ ነው ልማት ካልተባለ በቀር እና ከራሳቸው ፕሮፓጋንዳ ያለፈ እንዳልሆነ በደንብ ስለሚያውቁት ነው ካልመረጥክ ብለው ሀራስ እያደረጉ አንድ ለአምስት ጠርንፈው መተንፈሻ መላወሻ አሳጥተው አንቀው ያዙ። ስለዚህ
ተቃዋሚዎች በዚህ በዛሬው ምርጫ የሚያገኙት ውጤት ይኖራል ብለው ይገምታሉ?
ይሄ ጥያቄ ትርጉም ያለው ጥያቄ የሚሆነው በእርግጥ ምርጫው ተካሄዶ የህዝብ የመረጠው ድምፅ በትክክለኛ መንገድ ተቆጥሮ የሚታዘቡ ኃይሎች ባሉበት፣ የምርጫ ኮረጆ ሳይገለበት ወታደር በየቦታው እያሰራራ ይህን ምረጡ እያለ በማያስገድድበት ሁኔታ የሚደረግ ነገር ቢኖር እሱን ነገር ይሆናል አይሆንም ብለን እኮ መወያየት እንችል ነበር። በግልጽ የሚታወቀው ነገር ተቃዋሚዎች መቀመጫ ቢያገኙም የሚያገኙት ኢህአዴግ እስካሁን ይሄ መቼም ባለፈው ጊዜ አንድ ብቻ ተቃዋሚ በነበረበት ጊዜ እንደው የዓለምም ህዝብ ይሄ ከሶቪየት ህብረት መፈራረስ በኋላ ታይቶ ማይታወቅ አይነት ቁጥር ነው የሚያሳፍር ነው። ይሄንን ዴሞክራሲ አለ ብላችሁ ማውራት አትችሉም የሚለው በየቦታው የሚሰሙትን ነገር ምናልባት ለማቀዝቀዝ እንደ 15-20 ወንበር እስኪ እዚህ ቦታ እንልቀቅ ብለው እነማንን እናስመርጥ ብለው መርጠው እነሱ ወስነው የሚያስቀምጡት ነገር ካልሆነ በቀር ያው ፓርላማ እንደሆን ከገቡ በኋላ ምንም የሚያመጡት ነገር የለም። 51% አጀንዳ ለማስያዝ የሚያስፈልግ ፓርላማ አድርገውታል። በዚህ ሁኔታ ተቃዋሚዎች ቢገቡም የተሰጣቸው ሜቢ እንትን ላይ አንድ ደቂቃ ሁለት ደቂቃ ፓርላማ ላይ ከመናገር በቀር የሚያመጡት ነገር የለም ብለው ወስነው፣ ግን ሌላው ዓለም ያው እንደው ካለፈው ምርጫ የተሻለ ነው እንዲልላቸው እርስ ያረቡ ይችሉ ይሆናል አይነ ደረቆች ስለሆኑ ምንም እሱም አያስፈልግም እኛ 100% እንቆጣጠር ሊሉ ይችላሉ።
ለተቃዋሚዎች አዲስ አቅጣጫ፣ አዲስ ስልት መያዝ አለባቸው ብለው የሚያቀርቡት ሀሳብ ይኖሮታል።
እንግዲህ ተቃዋሚዎች የተለያየ አመለካከት፣ የተለያየ መስመር ይዘው ነው ሲንቀሳቀሱ የነበሩት። ገሚሶቻችን ቀደም ብለን ጀምሮ ይሄ መንገድ ይሄ በምርጫ ለውጥ ይመጣል የሚለው መንገድ አያስኬድም፣ ሌላ አማራጭ፣ ሌላ የእምቢተኝነት እንቅስቃሴ ያስፈልጋል የጀመሩ ብዙ ተቃዋሚዎች አሉ። ኦልሬዲ እዚህ ውሳኔ ላይ ደርሰው የወሰኑ አገር ውስጥ ያሉት እና በዚህ ምርጫ የተሳተፉት በዚህ በጣም አስቸጋሪ ሁኔታ ላይም ቢሆን እንደው የምትቻለውን ነገር እናደርጋለን ብለው ሲታገሉ፣ ሲፍጨረጨሩ የነበሩት፣ ሲደበደቡ፣ ሲታሰሩ የነበሩት አሁንም በእስር ላይ የሚገኙ ብዙ በዚህ ምርጫ ላይ የተሳተፉ ሰዎች ኦልሬዲ የተናገሩት ነው ይቅርታ አድርገውታል ብለው የተናገሩት አንዳንድ ተቃዋሚዎች ዛሬም በሰጧቸው አንዳንድ እንትኖች እንደተናገሩት ይህንን ካዩ በኋላ ምንድን ነው ማድረግ ያለብን የሚለውን ነገር እነኚህ ድርጅቶች ከራሳቸው አመለካከት፣ ከራሳቸው አካሄድ፣ ከአባሎቻቸው ስብጥር ወዘተርፈ ጋር ሆነው የሚወስኑት ጉዳይ ነው። እኔ የምወስንላቸው ጉዳይ አይደለም። እኔ ልናገር የምችለው አንድ ነገር እንደ አርበኞች ግንቦት ሰባት እንዲሁም ይሄ ነገር አያዋጣም ብለው በትግል ውስጥ የገቡ ሌሎች ድርጅቶች ከዚህ በፊት ጀምረው በግልጽ እንደተናገሩት እና በየጊዜው በተደረጉት ምርጫዎች እውነተኛነቱ እያደር ስንት ውሎ ወደ ወጣው ይሄ በምርጫ የሚደረግ እንትን ለመታ ካልሆነ በቀር ጨዋታ ካልሆነ በቀር በምንም አይነት ወደ ዴሞክራሲያዊ ስርዓት የሚወስድ አይደለም የሚለውን አመለካከት የያዙት እውነተኛነታቸውን የኢህአዴግን በሚመለከት ያላቸው አሴስመንት ያላቸው ትንተና ትክክል መሆኑን ያረጋገጡበት ነው። የሚወጣውን ትግል እንግዲህ በቅርብ ጊዜ የምናየው ነው የሚሆነው። ይሄ ግን ሀገር ውስጥ ያሉትን በምርጫው ላይ የተሳተፉትን ኃይሎች በምን መልክ ይህንን ገምግሞ ምን አይነት ውሳኔ ይወስዳሉ የሚለው የእነሱ የራሳቸው ትንተና ውጤት ነው የሚሆነው።
የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተቃዋሚዎች ለሚቀርቡት ክሶች መንግስታቸው ዲሞክራሲያዊ መሆኑን ተቃዋሚዎች የምረጡኝ ቅስቀሳና በቴሌቪዥን ክርክሮች ሲሳተፉ መቆየታቸውን ይገልጹና እያንዳንዱ ምርጫ ከቀደሙት የተሻለ ነው በማለት ያስረዳሉ። ዓለም አቀፍ የፕሬስና የመብት ቡድኖች ደግሞ የሚያራምዱት ሊበራልና የምዕራባውያንን አጀንዳ ነው በማለትም ይከሳሉ።
በህዝብ መካከል አንዳንድ ጊዜ ያልሆኑ አሉባልታዎችን በመንዛት ስጋት እንዲፈጠር ለማድረግ በተለይ በዚህ በአዲስ አበባ ከተማ የተለያዩ በሬ ወለደ ተረቶችን እንደሚያሰራጩ እናውቃለን። ነገር ግን ህዝባችን ዛሬም እንደ ወትሮው ይህን ዝግጅነቱን አጠናክሮ መቀጠል አለበት እንጂ ለሚያሰራጩት በሬ ወለደ ተረት ምንም ጆሮ ሊሰጥ አይገባም የሚል እምነት አለን።
በምርጫ 2007 ዙሪያ ቅንብራችን ይቀጥላል። ትንተና ቀደም ሲል በነበረን የግማሽ ሰዓት ፕሮግራም አሉላ ሁለት እንግዶች ልታወያይ ለወይ ትንታኔ ልታሰጥ ጀምረህ አንደኛው ተናግረው አንደኛውን ጥያቄ አቅርበህ ነው የተውከውና ቀጥሉ እንግዲህ አሁን ከእንግዶች ጋር።
አመሰግናለሁ አዲሱ። ከቀኑ 10 ሰዓት ተኩል እስከ 11 በቀረበው ቀደም ብለህ አዲሱ እንደገለጽከው የምርጫ 2007 ልዩ የግማሽ ሰዓት ዝግጅታችን ለትንታኔ ከጋበዝናቸው ሁለት እንግዶች አንዱ አቶ ሙሉጌታ ደባልቄ የአዲስ አበባ ከተማ ነዋሪ ናቸው። በግል ስራ እንደሚተዳደሩ አስረድተውኛል። ምርጫው ከሞላ ጎደል ነጻና ሚዛናዊ ነበር ብለዋል። ህዝቡ ድምፁን በመገናኛ ብዙሃን በቀጥታ የማሰማት ድል ያለማግኘቱ ብቻ ነው ጉድለቱ ሲሉ የገለጹትን ተከትዬ የንግግር ነጻነትና የፕሬስ ነጻነት መጓደል ትልቅ ችግር አይደለም ወይ? ይህ በተጓደለበት የምርጫ ሂደት ነጻ ነው ማለት ይቻላል ወይ በሚል የተነሳ ጥያቄ ነው ሰዓታችን በማብቃቱ ወዲሁ ወደ 3 ሰዓቱ ስርጭታችን ያሸጋገር ነው። የስልኩ መስመር ባለመቅናት ወይም ባለመገኘቱ በጊዜው ልናቀርባቸው ያልቻልነውን ሁለተኛውን እንግዳችንን ዶክተር ዳኛቸው አሰፋንም አግኝተን አነጋግረናል። ሁሉም ቀደም ብለን ወደ ገታ ነው ከአቶ ሙልጌታ ጋር ወደ ጀመር ነው አጠር ያለ ቃለ ምልልስ። የመገናኛ ብዙሃንና የንግግር ነጻነትን አስመልክቶ ኢትዮጵያ ክፉኛ ትተቻለች። ቀደም ብሎ የገለጿቸው ገደቦች የኢትዮጵያ መንግስት የግለሰቦችን መብት ይገድባል በሚል ነው የሚከሰሰው። በዓለም አቀፍ ዘገባዎችም ሆነ የመገናኛ ብዙሃን መብት ተከራካሪ ቡድኖች በተደጋጋሚ ያ ምክንያትነቱ ጎልቶ አይታዩትም።
አሁን እኔ በዚህ አልስማማም። የመናገር መብት ይገድባል የሚል ኢትዮጵያ ውስጥ ብዙ የፈለከው አይነት ትናገራለህ። ምልህ ህግና ስርዓት እስካከበርክ ድረስ በትልቅ ጋዜጦችም እያየን ነው፣ በሚዲያዎችም እያየን ነው። ዋናው ነገሩ ግን የምከራከር ኢትዮጵያ ውስጥ እየተገደበ ያለው ዘለፋውና ዘረኝነቱ ያልሆነ ነገር ነው። ይህን ነገር ነው እየቆመ ያለው እንጂ በፖለቲካ አመለካከቱ የሚገደብ የለም። እኔ ለምሳሌ ምልህ እንኳን ራሱ ፓርቲውን እየደገፍኩ እንኳን እምልህ ያለሁም እየነገርኩ ነው። ምንም የሚመጣብኝ ነገር የለም። ይሄ ስለተናገርኩኝ ህግና ስርዓቱ እስካ
መተቸት እችላለሁ ነው የሚሉት እርስዎ?
ይቻላል። ሌላም ተቋሚ ሀይል ከኔ በላይ እየተቸ ነው። በዚህ የሚገደብ የሚታሰር የለም።
በመገናኛ ብዙሀን ይዞታ፣ በግለሰቦች የመናገር መብት ወይም ነጻነት ዙሪያ የኢትዮጵያ መንግስት ገደቦችን ያደርጋል፣ የግለሰቦችን ነጻነት አያከብርም የሚለው ክስ ቅድም እርስዎ የጠቀሱትን አንድ መረጃ ብንመለከት የዛሬ 24 እና 25 ዓመት ኢህአዴግ ወደ ስልጣን ሲመጣ ቁጥራቸው እጅግ የበዛ ጠንካራም ደካማም የሚባሉ እንዳሸን የፈሉበት ዘመን ነበር። ዛሬ ግን ብዙዎቹ ከሀገር ወጥተዋል። ዓለም የመገናኛ ብዙሀን ቁጥጥር ሪኮርድ የመጀመሪያዎቹ ውስጥ የምትካተት ሀገር ሆናለች። ብዙዎች ጋዜጠኞች ተሰደዋል፣ ብዙዎችም ታስረዋል። ያ ማሳያ አይታዩትም?
አሁን ይኸውልህ ከጋዜጦች ቁም ነገር የሚናገሩ ጋዜጦች የሚተቹ፣ ፖለቲካ የሚተቹ፣ አመለካከቱን ሂደቱን ወደፊት የሚያራምዱ አሁንም አሉ፣ እየተቹ አሁንም አሉ ማለት ነው። የሚታገሉት የሚሸሹት እኔ አሁን 4 ኪሎ አካባቢ ነው ቤቴ። ከመጀመሪያ ጀምሮ እስከ አሁን የሚወጡት ጋዜጦች ሁሉ ማነባቸዋለሁ። ቁም ነገር የሌላቸው እነዚህ የሚዘግቡ ለሂደቱ ለዴሞክራሲያዊ ሂደት አንድም እንትን የማይጨምሩ ናቸው። ስለዚህ የኢትዮጵያ መንግስት በዚህ መከሰስ የለበትም። ዋናው አንዳንዶቹም የጥገኝነት መጠየቂያ ነው የሚያደርጉት። ተከራክረው ወይ ሀሳብ አንስተው ወይ ተችተው እየታሰሩ የተሰደዱ ጋዜጠኞች እኔ
አቶ ሙሉጌታ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። ሁለተኛው እንግዳችን ዶክተር ዳኛቸው አሰፋ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩ በኢትዮጵያ ፖለቲካ ጉዳዮች ትንታኔና ሀሳብ በመስጠትም የሚታወቁ ናቸው። ከእርሳቸው ጋር ወዳደረግኩት አጠር ያለ ቃለ ምልልስ ዶክተር ዳኛቸው አሰፋ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ ስለጋበዛችሁኝ።
የዛሬውን ብሔራዊ ምርጫ ከሂደቱ እስካሁን ያለውን በአጭሩ ለመመልከት እንሞክር። የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን አስመልክቶ በዋዜማው በሰጠው መግለጫ የምርጫው ሂደት ፍትሐዊና ሚዛናዊ ነው፣ ታማኒነት ያለው ምርጫ ነው ብሏል። በእርስዎ እይታ እንደ ዜጋ በተከታተሉት ዲሞክራሲያዊ ይዘቶችን ያሟላ ምርጫ ነው እንዴት ይገመግሙታል?
ይህንን ጥያቄ እንግዲህ በሁለትና በሶስት ረድፍ ነው ልንመለከተው የምንችለው። ለምሳሌ ዛሬ የተካሄደውን ነገር በመናይበት ጊዜ ግልጽ ነው እኮ ጧት 12 ሰዓት ፖሉ ተከፈተ። አሁን ካን ከግማሽ ሰዓት በኋላ ያልቃል። ይሄ ሰላማዊ በሆነ መንገድ ነው እየተናከሰ ያለው። እኔ በፊትም እዚህ ላይ ችግር የለኝ። ጥያቄው ግን ምንድነው? አገሪቱ ዲሞክራቲክ እና ፍትሃዊ የሆነ ኤሌክሽን ማካሄድ ትችላለች ወይ ነው? ይሄን በምንልበት ጊዜ ወደ ኋላ መሄድ አለብን። ዲሞክራቲክ ምርጫ ማለት ምን ማለት ነው? ፍትሃዊ ስንልስ ምን ማለት ነው? እነኚህ ሁለቱ ቃላት በኢንተርናሽናል ደረጃ የሊጋል ቋንቋ ያዙ ናቸው። ተቀባይነት ያለው ለምሳሌ ዲሞክራቲክ እንዲሆን ከፈለግ ፍሪደም ኦፍ ስፒች አስፈልጋል። በአንድ ሀገር ላይና ፍሪደም ኦፍ አሰምብሊ አስፈልጋል። ይሄ ተካሂዶ ነበር ወይ በዚህ 5 አመት ውስጥ?
የንግግር ነጻነት፣ በነጻ የመሰብሰብ መብት ይያሉ ነው።
አዎ። ሜዳው ለሁሉም ክፍት ነበር ወይ? የንብረትና የገንዘብ አስተላለፉ ለምርጫው የቀረበው እኩል ነበር? እነኚህን ሁሉ መጠየቅ አለብን እንጂ ፖሉ ጧት ጀምሮ 12 ሰዓት ላይ የሚያልቀው ላይ ምንም ችግር ያለ አይመስለኝም። ደም ተርተውታል። እንገር አንድ ማስተውሰው ከዚህ ቀደም የምርጫ ቦርድ አላፊ የነበሩት የኔ አጎት ናቸው፣ አቶ አሰፋ ብሩ። አሁን በህይወት የሉ። ኒውዮርክ ለህክምና መጥተው አወራን። እንዴት ነው አለ። የዛሬ 8 አመት መሰለኝ። ሎክ የኔ ስራ ተቋሙ እንደ ተቋም የምርጫ ተቋም ሀገሪቱ ውስጥ መቋቋም አለበት። ከአስር አመት በኋላ ግን ወደ ሌላ ደረጃ መሄድ አለበት እንጂ ዝም ብሎ ይህን ያህል ወረቀት ቀርበዋል፣ ይህን ያህል ታዛቢ ቀርበዋል፣ አሁን ፕሮፌሰር መርጋ እንደሚያደርጉታል ወደፊት መሄድ አለብን እንጂ የሎጂስቲክስ መደርደር ጉዳይ አለን። ይሄ ነው አንደኛው። ሁለተኛ ልንገር፣ አንዳንድ ጥያቄዎች እናንሳ። 10 ቀን በማይሞላ ጊዜ ውስጥ 36 ሚሊዮን ሰዎች በኢትዮጵያ ተመዝግበዋል። 36 ሚሊዮን ተመዝግበዋል። እኔ ምን ችግር የለኝም። ይህን በምናይበት ጊዜ የተወሰነ ጥያቄ እናንሳ። ይሄ ማለት ቴሌቪዥኑ እንደሚነግረን ምርጫ ቦርዱ ያደረገው ቅስቀሳ ለዲሞክራሲ የህዝብ ተነሳሽ ነው። ይሄ ከሆነ እንዴት ነው በየመንገዱ በእያንዳንድ ቦታ ላይ የፖለቲካ ዲስከሽን የማይሰማው? ይላል ሲነገር በአንድ ሳምንት ውስጥ 36 ሚሊዮን ሆ ብሎ ወደ ምርጫ የሄደ ህዝብ የፖለቲካል ዲስኮርስ ማዳመጥ አለበት? ይሄ የለም። በመሆኑም የእኔ ኮንክሉዥን ምንድን ነው? እንደ አቅም ይሄ ፖለቲካል መሽኑ ነው ፕሮዲውስ ያደረገው ይሄን ነበር። በየረፉ እና 1-5 ዝግጅት፣ የገበሬ ማህበራት ዝግጅት አሰልፎታል። ይሄ ሪየር ሲደረግ የቆየ ነው እና ካርዱን ይዞ ገብቶ እርግጥ ነው ሬጅስተር አድርጓል። ዛሬም መርጦ ይሆናል። ይሄንን ነው ምድ ሁኔታዎች አሉኝ ነው የሚል እዚህ አካባቢ ነው እንጂ ዛሬ በሰላም ነው የተካሄደው። ኢቭን የብሉ ፓርቲ የዛም ፓርቲ ሰዎች ተኳይ ተናግረዋል። ጠዋት ገብተህ መውጣቱ ግልጽ ነው። ሌላ አንድ ደግሞ ዛሬ ያልተሟላው ነገር በእነሱ ራሳቸው ያሉት ምንድን ነው፣ የተቃዋሚ ፓርቲዎች ታዛቢዎች በብዛት አልተገኙም።
ይሄ ወደ ዋናውም ጥያቄ የሚወስደን ነው። አንድን ምርጫ ዲሞክራሲያዊ የሚያደርጉ በህዝብ ተሳትፎ አንድ ዜጋ ያመነበትን ህይወቴን ያሻሽላል፣ በአገሪቱ ሸንጎም ይሁን በተለያዩ ደረጃዎች እንዲወክለኝ የምመርጠው ይሄን ነው ብሎ ፈቃዱን እንዲሰጥበት የሚያደርግበት ምርጫ ምን አይነት ነው? በመሰረቱ በመለኪያ ቀደም ብሎ የጠቀሷቸው መሰረታዊ ሀሳቦች አሉ። እስኪ ያዛምዱልን።
የመሰብሰብ መብት፣ አዳራሽ ማግኘት መብት፣ ህዝብ ጋራ የመወያየት የመመካከር መብት ማለት እንደ በፈለክ ጊዜ ሰላማዊ ሰልፍ መውጣት መብት፣ ጉባኤ ማካሄድ መብት። ፕሮግራምን እኮ ማስታወቅ አለብህ። 3 ወር ሲቀርህ አይደለም በቴሌቪዥን ላይ ትመጣና 4 ደቂቃ የሚሰጥህ አንድ ይሄ ነው። ሁለተኛ አሁን አገሪቱ ያለችበት ነገር የኢትዮጵያ የኢሌክሽን ስርዓት ምንድን ነው የሆነው መሰለህ? አሁን አንድ ቦታ ላይ 100 ሰው ቢኖር አንደኛው ፓርቲ 23 ነጥብ ቢያገኝ የተቀሩት ተደማምረው 77 ቢያገኙ 77ቱ ገደል ይገባና 23 ያገኙ ያልፋል። የሆነው ይሄ ነው። 56 ፓርቲ እግዚአብሔር ያሳይ። በእንደዚህ አይነት ኤሌክቶራል ሬፕሬዘንቴሽን ቢሆን ሌላ ነገር ነው። ስለሆነ አሁን ምን የሆነው ምንድን ነው መሰለ፣ ጠንከር ያለ ፓርቲ አለ፣ ኢንከምበንሲ አለ። ምንም እኮ ማጆሪቲ ማግኘት የለበትም። እነኛ ጣጣሉለታል፣ ትንንሽ ነው። ይሄ ችግር አለ። ሌላው ደግሞ ልንገር፣ እነኛ 56 የተባሉ ቀርበው ሲያስረዱ ስሰማ ከስር ካፕሽኑ ላይ የከሌ ፓርቲ ካላለ ከኢህአዴግ ፓርቲ ይለዩ አይለዩ የምታውቅበት የለም። አብዛኛዎቹን ነው ምለ የሚወሩት ስለ ልማት ነው፣ አባይን ለመገንባት ይላል። ምንም ልዩነት የሌላቸው ከስር ግን ሲጻፍ የምናምን ፓርቲ ሲልህ ወይ ይሄ ኦፖዚሽን ምን ነው ትላለ። እና እንደዚህ ያለ ነው። አሁን ለምሳሌ አምኖት ሰፖስቱ ኢቭን ቶክ ዝም በሉ ተብሏል። እንደው አሉ ለአንዱ ትንሽ አንድ ሰው የሚናገር ከማለት ነው የወጣሁት። ዝም በሉ አፋችሁን እንዳታጣጥሉ በህግ ያስጠይቃል ብለዋል መርጋ በቃና ብቅ ብለው።
ዶክተር ዳኛቸው አሁን ስላነሱት አንድ ነጥብ ያስረዱን። መንግስት መሰረታዊ የዲሞክራሲያዊ የምርጫ ሂደትን ማመላከቻ ነው። እንደገለጹት አንድ ዜጋ የሚያምነውን ይሄን ደግፋለሁ በዚህ ምክንያት የሚለውን መግለጽ መቻሉም ነው በመንግስትም በኩል ይቻላል የሚባለውና የምርጫ ቦርድ ኮሚሽን በርግጥ መብትስ አለው? ለምንስ አሉ? ምንድነው ምክንያቱ? ዜጎች ሐሳባቸውን የማይገልጹበት
እንኳን ለዚህ አበቃችሁ እንኳን አደረሳችሁ ከመአለት እንደ አንድ ፌደራል ኦፊሰር ነው ወጣ ያፈራሩ። ሌላ ደግሞ ልንገርስ ለማሁን ለምሳሌ ሰሞኑን ዛሬ ነው ምርጫው አይደል እንዴ ተካሄደው? 5 አመት የኢትዮጵያ ህዝብ ተጠብቆ ቶ የሥርዓት ለውጡ እንደው ትንሽ አንድ አይነት እንደው ለውጥ ይኖራሉ አራውንድ ፊገሩ ፓርላማ ብሎ እንኳን ለመወያት አልተቻለም። አሁን ያለው ጥያቄ ምን ነበር እንገረ? በሁለት ሶስት ወር ውስጥ የነበረው ጥያቄ በማንም ዘንድ ስንት ቁጥር ኦፖዚሽኑ ያገኛል ወይም ይፈቀድለታል ነበር ዲስከሽን። እግዚአብሔር ያሳይ ከአምስት አመት በኋላ ይሄንን ብሉ ፓርቲ ስንት ያገኝ ይሆናል? ለመድረክ ኢህአዴግ ስንቱን አቀበል ይሆናል? በዚህ ሌቭል ነው ያወራን ያለነው እንጂ 5 አመት ጠብቀን አንድ አይነት ትንሽ የሥርዓት እንትን ለየት ያለ ባላንስ ይወጣሉ ይብለን እንኳን አልተዋየንም። ይሄ ነገርሃል ኢሌክሽኑ ዲሞክራቲክ እና ፌር ለመሆኑ ወይ አለመሆኑ ይድለው አልፈልግም። ምን ማለት ነው? አንድ ሽማግሌ ነገሩኝ ተረልኛል። ስለዚህ አይደለም አንድ ተረት ምን አሉ? ወዳጅ ትሞታለች አሉ። ወዳጅ ስሉ ወሳቸው ሌላው ቃል ላይ ተቀምጡ መርዶ ይመጣል። የወዳጅ መርዶ ይባላል አሉ። ሲመጣል ቆንጆ አካለቅስ ነገሩ ጉዱ ለጉድል ይወጣብ ነው እንዲቱ ገነገናላሉ። ሰውዬው ሲነግሩ ስንቴ ወደ መታጠያ የተመላለስ ታለቅሳላሉ። ልትናገር አትችልም፣ ልንናገር አንችልም። ጌታ ብዙ ማወራን
ጋም ዶክተር ዳኛቸው
በዚህ አልቋል። ታንክ ዩ። እሺ
ቆየት ብለንም ቀናት ካለፉ በኋላ ያሉትን ወደ ኋላ መመልከት መጪውንም በተስፋ ሊታዩ የሚችሉ በለውጥም ህብረተሰብ እንዲነጋገርበት የሚያደርጉ ሀሳቦችን መልሰን እናመጣለን። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በሉላ በጣም አመሰግናለሁ። ደህና ሁኑ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በተከታዩ ጥቂት ደቂቃዎች ደግሞ የእናንተን አስተያየቶች
ጤና ይስጥልኝ። ቪዎች ሰላም ለእናንተ ይሁን። እንደዚህ ነው አንድ ሀገር ላይ ዲሞክራሲ እንዲሰፍን የተቃዋሚዎቹ ገዢ ፓርቲ ገዢ ነኝ ብሎ ቁጭ እንዳይል ስራም እንዲሰራም ትችትም እንዲቀበል በማድረግ ተቃዋሚዎችም ሁላችሁም እናመሰግናችኋለን። ምርጫው በሰላም እየተጠናቀቀ እንደሆነ እያየሁ ነው በቴሌቪዥን። በጣም ደስ ያለኝ ዲሞክራሲ ባለበት ሀገር ላይ እንደዚህ ከሆነ በሰላም እንደሌላው ብጥብጥ ሳይኖር ምን ሳይኖር ሲካሄድ በጣም ደስ ብሎኛል። ኮርቻለሁኝ። ተቃዋሚ ሳይሆን ተከራካሪ ስሙ እንዲቀየር እንፈልጋለሁ። ተቃዋሚ ማለት ሌላ ነው። ተከራካሪዎች አዎ ብያለሁ። ጋዜጠኞች እናንተ በሙሉ ሳላደንቃችሁ አላልፉም። አመሰግናለሁኝ። ካለሁበት ሀገር ከዚቹ ከምድር አሜሪካ ተኖርዝ ካሉኝ ነው ታሪኩ ነኝ። ኢትዮጵያ ለዘላለም ይባርካት። አምላክ ከሷ ጋር ነው።
ሰላም ጤና ይስጥልኝ። ዜዎች እንደምናላችሁ። የዘወትር አድማጫችሁ ታምራት ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተቃዋሚ ፓርቲዎችን የማስፈራራት ያክል ዛቻዎችን ለመቻለው ለመታዘብ ምርጫውን እና በባጀት ምክንያት እንደቀሩ ነገር ግን የአፍሪካ አንድነት እንደሚታዘብ ተናግረዋል። እኔ ደግሞ ከሰገር ማለት የምፈልገው ለኢትዮጵያ ሕዝብ በአሁን ጊዜ ጥሩ ጥሩ የሆኑ ቴክኖሎጂዎች ስላሉ ለምን የኢትዮጵያ ሕዝብ በሙሉ የታዘበውን በቪኦኤ አፕ ለቪኦኤ ፎቶ መድብል ቢልክ ምን ያክል ተአማናዊና ፍትሐዊ የሆነ ምርጫ እንደተካሄደ ልንገመግም እንችላለን። እና መላው የኢትዮጵያ ህዝብ ያለችውን ማንኛውንም አይነት ፎቶ በማንሳት ምርጫውን እንዲታዘብ አደራ አደራ አላለሁ።
ለመሰናበት አጣጭር ዜና ላሰማ። የኢትዮጵያ ገዢ ፓርቲ አሸንፋል ተብሎ የሚጠበቅበት ብሔራዊ ምርጫ ዛሬ ተጠናቋል። የምርጫው የመጀመሪያ ውጤት በሚቀጥሉት ቀናት ይታወቃል ይባላል። የሰብአዊ መብት ተሟጋቾችና ተቃዋሚዎች የዛሬው የኢትዮጵያ ምርጫ ሀቀኛና ዲሞክራሲያዊ አይሆንም ይላሉ። ምክንያት ሲሰጡ ገዢው ፓርቲ ተቀናቃኞችንና ደጋፊዎቻቸውን ይጨፈልቃል፣ ጋዜጠኞችን፣ የኢንተርኔት ጸሐፊዎችንም ያስራል በተደጋጋሚ ነው የሚሉት። ኢህአዴግ ግን ይህን ያስተባብላል። በሌላ ዜና ኤርትራ 24ኛ የነጻነት ቀኗን በዛሬው ዕለት አክብራለች። ከነጻነት ጀምሮ ለ24 ዓመታት ስልጣን ላይ ያሉት ፕሬዝዳንት ኢሳያስ አስመራ ስታዲየም ለህዝቡ ባደረጉት ንግግር የመንግስታቸው ባለስልጣናት አቋራጭ ሀብት ለማካበስ ሲሉ ስርቆትና ሙስና መፈጸም የለባቸውም ብለው አሳስበዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ16፣ 19 እና 25 ሜትር ባንዶች ለዛሬ ነገ ጀምሮ ደግሞ ወደ መደበኛው እንመለሳለን። ለምሽቱ ያሰናዳነውን ልዩ የምርጫ 2007 ዝግጅታችን እዚህ ላይ ያበቃ። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ከእኛ በኋላ የሚቀጥል የለም። በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington. Thank you.